ጠይር ሰንበተን ዱፍ ወልት ዴቢና ነጋን ቡላ ደገፈቶ ተከኛ አን ትክስት ገመ
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። መልከ ብዙ ፈተናዎች ያሉባት ሀገር ጎዳናዎች
ሰዎች እየቀበርን ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም፣ እየሞትን መሆናችንን እያወቅን አይደለንም። እና ሚዲያው ወደ ታች ወርዶ የበሽታውን መጠን በበሽታው የተያዙ ሰዎች የሞት ሁኔታን ሂውማን የሆነውን ማዕዘን ያሳየን አይመስለኝም።
ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም ስተናልም። በስርዓት የነበር ነገር የለም፣ የባሰ ነገር ነው ያለው። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ጋር አይለም።
ከዚህ ስንሄድ ትልቅ ዝግጅት ነበረ። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ። ከዛ ወርደን ሰው ጋር ስንቀላቀል ያለው የህዝቡ ጥንቃቄ በጣም 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 ላልቶ ነው ያየ ነው።
የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽን ትምህርቶች መምህሩ ረዳት ፕሮፌሰር መኩሪያ መካሻ የሸገር ኤፍኤሙ የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራ መጽሔት አዘጋጁ ነብዩ ግርማ እንዲሁም የአሜሪካ ድምጿ ትዝታ በላቸው ናቸው በየተራ ያደመጣችኋቸው። ቀጥለን ደግሞ በወርሃ ኮቪድ ውስጥ ከተሰሩ የብዕር ትሩፋቶች አንዱን እንተዋወቅ።
አሁን ፕሪንሰስ መርሳቤል በአማዞን ጀርመኒ ዛሬ በሂስቶሪካል ኖቨል ውስጥ ሁለተኛ ነው ቤስት ሴለር በመሆን።
ልዕልት ማርሳቤል ፕሪንሰስ ማርሳቤል የመጽሐፉ ርዕስ ነው። ለበርካታ መቶ ዓመታት ወደ ዘለቀው የከፋት ዘመን መንግሥት በምናብ የሚያጓጉዝ ታሪክ ቀመስ ልብወለድ መጽሐፍ ነው። ዶክተር ዋልተ ንጉሥ ዳርጌ ነው ደራሲው። ቆየት ብሎ ሊያስተዋውቀን ብቅ ይላል። የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ የመሬት ጉዳይ ይለናል በምሽቱ መሰናዶው። እሁድ የካቲት 7 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ሰዓቱ ያለም ዜና በኋላ መልሳለሁ፣ እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋና ምዕራብ ሸዋ ዞኖች የአስፋልት መንገድ ግንባታዎችን ከመረቁ በኋላ አዳዲስ የመንገድ ግንባታዎችን ደግሞ አስጀምረዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ቀዳማዊት እመቤት ዝናሽ ታያቸውና የተለያዩ የክልልና ፌዴራል ስራ ኃላፊዎችም በስነ ስርዓቱ ላይ ታድመዋል። ናኮር መልካ ተጨማሪ ያለው።
በአንድ ቀንም 3 ዞኖች ውስጥ በመገኘት ለህብረተሰቡ መልእክት ማስተላልፈዋል። ጠቅላይ ሚኒስትሩ ዛሬ ከሰዓት በአምቦ በመገኘት 110 ኪሎ ሜትር ርዝመት ያለውን የአምቦ ጉደርና ሸነን ሰዮ የአስፋልት መንገድ ፕሮጀክት ግንባታ አስጀምረዋል። ለመንገዶቹ ግንባታ በአጠቃላይ 4.6 ቢሊዮን ብር መመደቡ ሲገለጽ ሁለቱም መንገዶች በ5 ዓመት ውስጥ ተገንብተው ይጠናቀቃሉ ተብሏል። ረፋድ ላይ በሄሊኮፕተር ሆሮ ጉድሮ ወለጋ ዞን ሻምቡ ከተማ የተገኙት ጠቅላይ ሚኒስትሩና ሌሎችም ከፍተኛ አመራሮች 60 ኪሎ ሜትር የሚሸፍነውን የሻምቡ ባኮን የአስፋልት ኮንክሪት መንገድን ሲመርቁ በተጨማሪም የሻምቡ አገምሳ የ95 ኪሎ ሜትር መንገድ ግንባታንም አስጀምረዋል። በተመሳሳይ ሁኔታ ዛሬ ጠዋት በቄለም ወለጋ ዞን ደምቢዶሎ ተገኝተው 50.9 ኪሎ ሜትር የሚሸፍነውን የደምቢዶሎ ሙጊ ዶላ ጋምቤላ አስፋልት ኮንክሪት መንገድ ግንባታን አስጀምረዋል። ጠቅላይ ሚኒስትር አብይ የሚገነቡ ፕሮጀክቶች ወለጋና ምዕራብ ሸዋን ከአጎ ከአጎራባች የአገሪቱ ክልሎችና አገራት ጋር ለማገናኘት የታሰበ ነው ሲሉ ገልጸው ህብረተሰቡ የአካባቢውን ሰላምና ጸጥታ በመጠበቅ ልማት እንዲፋጠን የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል ሲል የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ለወጣቶችም ሰላምን በተመለከተ መልእክት አስተላልፈዋል ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን እናመሰግናለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተወካዮች ምክር ቤቱ የህግ መምሪያ ለተመሰረተባቸው የአምስት ሰዎች ህይወት የጠፋበት ሁከት የማነሳሳት አድራጎት ድምጽ የመስጠት ሂደት ትላንት የተጠናቀቀ ሲሆን መወሰኛ ምክር ቤቱ የሰጠው ድምጽ ትራምፕን ጥፋተኛ ለማስባል በቂ ሳይሆን ቀርቷል። ዴሞክራቶችና ሪፐብሊካኖቹ 50-50 እኩል መቀመጫ በያዙበት የዴሞክራትና ሪፐብሊካን እንደራሴዎች 50-50 እኩል መቀመጫ በያዙበት የህግ መወሰኛ ምክር ቤቱ የተሰጠው ድምጽ 57-43 ሲሆን በትራምፕ ላይ የጥፋተኝነት ውሳኔ ለማስወሰን 10 የሪፐብሊካኖች ድምጽ ተጓድሏል። በዚህም ምክንያት ትራምፕ ጥፋተኛ ሳይባሉ ቀርተዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን 15 ሚሊዮን የመጀመሪያ ዙር የኮሮና ቫይረስ ክትባት እንዲሰጥ ማድረጋቸውን ተከትሎ መንግስት የጣላቸውን ከባድ ክልከላዎች እንዲያነሳ ግፊት እየተደረገበት ነው። የኮሮና ቫይረስ ወረርሽኝን ለመቆጣጠር ተስኗት የቆየችውና ከፍተኛ የሞት መጠንና የኢኮኖሚ ጉዳት ያስከተለባት ብሪታንያ የቫይረሱን ክትባት በተሻለ ሁኔታ እያዳረሰች መሆኑ ተገልጿል። 67 ሚሊዮን ህዝብ ያላት ብሪታንያ ክትባቱ ለህዝብ እንዲሰጥ በማጽደቅ ከዓለም ቀዳሚ ስትሆን በአውሮፓውያን የዘመን አቆጣጠር የካቲት 15 ላይ 15 ሚሊዮን የሚሆኑ የቤት ለቤት ተንከባካቢዎች፣ የጤና ባለሙያዎችና እድሜያቸው ከሰባ በላይ የሆኑ አዛውንቶች እንዲከተቡ የማድረግ እቅድ ይዛም ተንቀሳቅሳለች። ይህ ክትባቱን የማዳረስ ስኬት ግን የተራዘመውን የቤት ውስጥ መቀመጥ ክልከላ እንዲላላ የሚያደርጉ ግፊቶች እንዲጨምሩ ማድረጉ ተገልጿል። በመላው ዓለም የሚገኙ የኮቪድ-19 ተያዦች ቁጥር ዛሬ 108 ሚሊዮን መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። 25.5 ሚሊዮን ዜጎቿ በቫይረሱ የተያዙባት ዩናይትድ ስቴትስ ቀዳሚ ስትሆን ህንድ በ10 ሚሊዮን፣ ብራዚል ደግሞ በ9.8 ሚሊዮን እየተከተሉ ይገኛሉ። በመጨረሻም አቢዶስ በተሰኘችው የግብጽ ጥንታዊት ከተማ 5000 ዓመት የሚሆነውና በሺዎች የሚቆጠሩ ቢራዎችን ማውጣት የሚያስችል ጥንስስ መገኘቱን የሀገሪቱ ቱሪዝም ሚኒስቴር አስታውቋል። አሁን በግብጽ ሶሃግ አስተዳደር ስር የሚገኘው ይህ ቦታ ከክርስቶስ ልደት በፊት በ3100 አካባቢ በንጉስ ናርመር ስር የነበረ አስተዳደር መሆኑን ሚኒስቴር መስሪያ ቤቱ ዛሬ ያወጣው መግለጫ አመልክቷል። በግብጽና አሜሪካኖች ጥምረት በተደረገ አሰሳ የተገኘውን ግኝት የመሩት ዶክተር ማቴዎስ አዳምስ እንዳሉት ቢራው በቀደምት ጊዜ የነበሩ ንጉሶች ሲሞቱ ለቀብር ስነ ስርዓታቸው የሚጠቀሙበት ሳይሆን እንደማይቀር ተናግረዋል። 22400 ሊትር ቢራ የማምረት አቅም አለው የተባለው ይህ የቢራ ጥንስስ 8 ቦታ ተከፋፍሎ የተቀመጠ ነው። አድማጮች፣ ለሰዓቱ ዜና የተመደበው ጊዜ አበቃ። ከቀሪ የምሽቱ ዝግጅት ጋር አብራችሁን ቆዩ።
አስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። እሁድ የካቲት 7 2013 ዓ.ም የራዲዮ መስኮት ጀመረ። ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያችሁ ቆያለሁ። ወደ ቀዳሚው ቅንብር ከማምራታችን በፊት ታዲያ ራዲዮ መስኮት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ካሁን ቀደም ደጋግማ የተደመጠችና ለሰዓቱ ብትስማማ በሚል ከዛሬም በድጋሚ የተመረጠች ግጥም ናት። ያንድ ፍቅር በኔ ይታ በኔ አቅም ካንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ። ድሮም ቢሆን ከጠዋቱ አንድ የሚል ቃል ወዳለው፣ ከመሻሸም ከንጋቱ አንድ የሚል ቃል አመልካለው። እንዳይፈርድም እንዳይነድም ሲሉኝ እንኳን አይጥመኝም ተረት ብቻ ይመስለኛል አንድ ፈርዶ አንድ ነዶ ውጤት ስምሮ አጋጥሞኛል ረጅም ጉዞ ለሄድ ሳስብ ባንድ ምጃ ጀምራለሁ ስራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ መብልስ ቢሆን ባንድ ጊዜ ሁለት ኩርሻ መች ኩርሳለሁ አንዴ ብቻ ተወልጄ አንዴ ብቻ ሞታለሁ አንዳፍ ቅሬ አንድ ወድጄ ለአንዲት ፍቅሬ ይሰዋለሁ አንዳግብቼ ከሷው ጋራ ተሳስቤ ኖራለሁ ባንድ አላማ ተወስኜ ባንድ ልቤ ቆራጦኜ ባንድ አምላኬ ተማምኜ ያው እስካሁን ይኸዋለሁ አንድ አባት ነው የነበረኝ ከአንድ እናት ነው የተወለድኩ ቁጥር እንኳ ስማር ድሮ ሁለት ብዬ መች ጀመርኩ እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ ድሮም ጥንትም ከመሰረት ወደፊትም ሆነ ዛሬ ልዩነቱ ለውበቱ ብዙነቱን ለአንድነቱ ባደረገው ዝማሬ አንድ የሆነ ህዝብ ይለኛል በአንዲቷ ውድ አገሬ ለእናንተሳ በገጣሚ ሙሉነ መንግስቱ ያንድ ፍቅር በተሰኘችው የሳምንቷ ምርጥ ባደረግና ግጥም ዝግጅታችንን ጀምረናል። ዛሬ ለቱ በአውሮፓውያኑ የዘመን አቆጣጠር ፌብሩዋሪ 14 የቫለንታይን የፍቅር ቀን ነው። ከቅርብ ዓመታት ወዲህም በኢትዮጵያም ግንን ብሎ መከበር ይዟል። ታዲያ በስሙ የሚኬደው ርቀትና ግነቱ ያነጋግር ይሆናል እንጂ በተለይ እንዲህ ፍቅር በሳሳበት ዓለም የፍቅር ቀን ሳይሆን ድፍን የፍቅር ዓመት ሳያስፈልገን አይቀርም። ለሁሉም ቴዲ አፍሮ ግን እንዲህ ይላል። አሁን ወደ ምሽቱ ቀዳሚ ዝግጅት ነው የምናመራው። ጋዜጠኞች የጠረጴዛ ዙሪያ ውይይት። እንግዶች አመሰግናለሁ ሁላችሁንም። ሶስት እንግዶች አላችሁኝ መስመር ላይ። ረዳ ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር፣ የሥራ ዘመኑ እስካበቃበት ቅርብ ጊዜ ድረስ የትምህርት ቤቱ ኃላፊ በመሆንም አገልግለሃል። ስልሳ በላቸው
በራዲዮ መጽሔት የጋዜጠኞች የጠረጴዛ ዙሪያ ውይይት ቤተኛ፣ እስከ ቅርብ ጊዜ ድረስ የክፍላችን መርሃ ኤዲተር በመሆን አገልግለሻል።
አዲሱን የሥራ ኃላፊነት ከተቀበልሽ እናስተዋውቅ የመጀመሪያ ነውና ዛሬ ለአድማጮች የምናስተዋውቅ
በቅርቡ የክፍላችን
የአሜሪካ ድምፅ የአፍሪካ ቀንድ
ኃላፊ ይሆንሻል። እንኳን ደስ ያለሽ።
አሉላ አመሰግናለሁ።
ትዝታ እንኳን ደስ ያለሽ።
እንኳን አብሮ ደስ ያለሽ። እግዚአብሔር ይስጥልኝ።
አቶ ነብዩ ግርማ በርካታ ዓመታት ለጋዜጠኝነት ሙያ አገልግለሃል። ሸገር ኤፍኤም ላይ ወይ አዲስ አበባ የተሰኘ የራዲዮ ፕሮግራም አለ። በዚሁ ርዕስ የሚጠራ ወርሃዊ መጽሔትም ታዘጋጃለህ። የበርካታ ዓመታት የጋዜጠኝነት ልምድ አለ። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ሐሰተኛ ወሬዎች ላይ ያተኮረ ውይይት በቅርቡ አድርገን ነበረ ከሌሎች የሙያ አጋሮቻችሁ ጋራ። የዛሬውን ከዚያ ተከታይ ተደርጎ መታየት የሚችል ነው። ተደራራቢ ቀውሶች ውስጥ ያለፍን ነው። በዓለምም ደረጃ መሰል ሁኔታ ይንጸባረቃል። በኢትዮጵያ በተደጋጋሚ የደረሱ ሁከቶች የዓለምን ያለነው የቀየረ የኮቪድ-19 ወረርሽኝ፣ አሁን ደግሞ በሰሜን ኢትዮጵያ የተካሄደው ወታደራዊ ግጭትና እርሱንም ተከትሎ የሚታዩ አንዳንድ ሁኔታዎችን ጨምሮ ለየት ባለ ጊዜ ውስጥ እያለፍን ነው። እስኪ አንደኛውን ላስቀድምና ኮቪድ-19 ኢትዮጵያ አይመለከታቸውም ወይ እያል ቀልድ የሚመስል ነገር ግን ያሳሰባቸው ሰዎች የሚያነሱት ጥያቄ እናያለን። በኮቪድ-19 ውስጥ ማለፍ ራሱ ህይወትም የኑሮ ዘይቤም ያሰራር ሁኔታም በእጅጉ የተቀየረበት ነው እና አቶ ሙክሪያ ከአንተ ልጀምር። በኢትዮጵያ ምን ይመስላል ኑሮ በኮቪድ ውስጥ?
እሺ፣ ኑሮ በኮቪድ ውስጥ እንደምታውቀው እንደማንኛውም ኢንዱስትሪ እንደማንኛውም ሁኔታ ህይወታችንን የተፈታተነ ነው። እጅግ በጣም አስቸጋሪ ሁኔታ ነበር። በተለይ የመጀመሪያው አካባቢ ከባድ የሆነ ድንጋጤ ነበር። በኔ በኩል ምናልባት ከዚህ በፊት የግሬፕ በሽታ መርስያዘን ወልደ ቂርቆስ በጻፉት መጽሐፍ ላይ ታስታውስ እንደሆነ በጣም ከባድ እንደሆነ እና በየመንገዱ ሁሉ ሰው እንደሚሞት አስክሬን መቅበሪያ ቦታ ሁሉ እንደጠፋ የሚገልጽ ነበረ እና እኔ እንደውም ከዛ የባሰ ሁኔታ ይገጥማል ብዬ ጠብቅ ነበረ እና በጣም አስደንጋጭ ነበር። በተለይ ደግሞ ሚዲያውን በምታይበት ጊዜ እንደ ማንኛውም ኢንዱስትሪ ሚዲያውም ከፍተኛ የሆነ የአሰራር ተጽዕኖ ላይ ወድቆ እንደነበር አስታውሳለሁ።
መልካም እንደነበር ብለሃል። ነብዩ፣ ወደ አንተ ልምጣ። በኮቪድ-19 ወረርሽኝ ውስጥ የኑሮ ዘይቤውንም የአሰራር ሁኔታንም ጨምሮ በየዕለቱ በስራህ እንደሚታዘብ ሰው በፕሮግራሞቻችሁም የኮቪድ-19 ወረርሽኝን እንደሚዘግብ ትምህርታዊ ፕሮግራሞችን እንደሚያቀርብ ሰው ምን ታዘብክ? በመገናኛ ብዙሃን ውስጥ የቱን ያህል ትኩረት ሰጥቶታል? አሁን መላላቱና ሰውም ግዴለሽነት ጠባይ እያሳየ ነው የሚባልበትን ርቀት እንሰማለን፣ ባለሙያዎች ይነግሩናል። እንደ ጋዜጠኛ ያንተን ትዝብት ንገረን እስኪ።
እንግዲህ ያው ኮቪድ ተጀመረ ወይም ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም ትተናልም። በስርዓት ምንድን ነው እንደ ግለሰብ ሰዎች ቸልተኛ ሊሆኑ ይችላሉ። እንደ ማህበረሰብም ይሄ ባህሪ ሊመጣ ይችላል። እንደ ሀገርም ሊመጣ ይችላል። እንደ መንግስትም ሊመጣ ይችላል። እንደ ሚዲያም ይሄን ነገር የታዘብኩት የነበር ነገር የለም፣ የባሰ ነገር ነው ያለው። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ሀገር አይለም አናቀውም። ለምሳሌ ኮቪድ ምን ያህል በመጠን ጎድቶናል ብንል ኤግዛክት በምን መጠን እንደጎዳን መናገር የምንችል አይመስለኝም። ስለዚህ እነዚህ ነገሮች አብረንም እየኖርን ስንሄድ እየተለማመድ ነው ስለመሰለን የጉዳቱን መጠን ስለማናውቀው ነበር የምንለው ነገር እናነሳለን እንጂ ብዙ ነገሮች እየተባባሱ ያሉ ነው የሚመስለኝና መጀመሪያ ላይ እንደ ሚዲያ እንሰራቸው የነበሩ ነገሮች አሉ። እኔ ምናልባት እንደ ሪፈረንስ ሸገርን መውሰድ እችላለሁ። እንግዲህ ሁሉም ነገር የጀመረ ሰሞን በቃ ስሜቱም ስለነበር በደንብ ስራዎች ይሰሩ እንደነበር ነው የማስታውሰው። ለምሳሌ ፐብሊክ ሰርቪስ አናውንስመንትስ፣ የህዝብ አገልግሎት መልእክቶች በተከታታይ እንጠቀም ነበረ። ሸገር ኒውስ ሪስኬጁል አድርጓል። ለምሳሌ በቀን ሶስት ጊዜ ነበር፣ ጠዋት፣ ቀን፣ ማታ የነበረውን በየሁለት ሰዓት ዜና የማቅረብ ነገር አሁንም አላችኋል። ግን ለዛ ምክንያት የሆነ ኮቪድ ነበር። በየሁለት ሰዓቱ የኮቪድ መረጃ ይሰጥ ነበረ። ሁሉም ፕሮግራሞች ከዛ ቀድሞ እንግዲህ ከህክምና ጋር የተገናኙ ነገሮች አልነበሩ። ኮቪድ ከመጣ በኋላ በሁሉም ፕሮግራሞች ይሄ ነገር በስፖርት ጭምር አድሬስ እንዲደረግ ሰፊ ሙከራ ይደረግ ነበረ። በኋላ ህዝቡ
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከእሁድ የካቲት 14 2013 ዓ.ም ዝግጅት ጋር ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ።
ጦርነት ስላለ አይደለም፣ አንድ ሁለተኛ መንግስት እርዳታውን ስላልገፋ አይደለም፣ ሁለት ሶስተኛ ህዝቡ ራሱ እርዳታ ለመስጠት ወደ ተዘጋጀው ቦታ ላይ መጥቶ እርዳታውን እንዳይቀበል በነበራቸው የአንድ ለአምስት አደረጃጀት ለአምስት ዓመት ያክል ህወሓትን እንደ ፈጣሪ እንዲያይ ስላደረጉት መጠራጠሮች ነበሩ። እነዚህ ሁሉ ነገሮች ተደምረው ሳፕላይ የአቅርቦት ስራውን ስሙዝ እንዲሆን አላደረጉትም። ቻለንጆች አሉ። ፕላስ የትግራይ የመሬቱ ራሱ ጂኦግራፊያዊ አቀማመጥም አለ። በአራተኛ ደረጃ የተሰራውን ስራ ራሱ ለመግለጽ ፍቃደኛ ያልሆኑ ጊዜያዊ የህብረተሰቡ ያስተዳድሩኛል ብሎ የመረጣቸው ሰዎች አሉ።
ሜጀር ጀነራል መሐመድ ተሰማ የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ናቸው። በዚህ ምሽት ይዘናቸዋል። ሌሎችም ዘገባዎች አሉ። እስከ ምሽቱ አራት ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሰላም ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ኢትዮጵያ ውስጥ በኮቪድ-19 ሳቢያ የሞተው ሰው ቁጥር 2279 መድረሱን የጤና ሚኒስቴር አስታወቀ። ሚኒስትሩ ማምሻውን ባወጣው መረጃ መሰረት በመላ አገሪቱ ቁጥሩ 2,091,000 የሚጠጋ ላለው ሰው የላብራቶሪ ምርመራ ተደርጎ 152,809 ሰው ለኮሮና ቫይረስ መጋለጡ ተረጋግጧል። በአሁኑ ሰዓት ለኮቪድ-19 መጋለጣቸው በምርመራ ከተረጋገጡ 19159 ሰዎች ውስጥ 370ዎቹ በጽኑ ህመም ላይ መሆናቸው ታውቋል። የጤና ሚኒስትሩ ዛሬ ባወጣው በዚህ መረጃ መሰረት ከትግራይ ምንም አይነት ሪፖርት ያልደረሰው መሆኑን አስመልክቶ በቫይረሱ ስርጭት ሚኒስትሩ ሪፖርቱን እስካጠናቀረበት ጊዜ በነበሩት 24 ሰዓታት ውስጥ ቀዳሚነቱን በያዘችው አዲስ አበባ ለቫይረሱ መጋለጡ የተረጋገጠው ሰው ቁጥር 798 መሆኑንም አክሎ አመልክቷል። ብሔራዊ የምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የአማራ ብሔራዊ ንቅናቄ አብን የምረጡ እንቅስቀሳውን በአገሪቱ የተለያዩ ከተሞች ውስጥ ዛሬ በይፋ መጀመሩን አስታወቀ። አስቴር ምስጋናው አጠር ያለ ዘገባ አጠናቅራለች።
የአማራ ብሔራዊ ንቅናቄ አብን የምርጫ ቅስቀሳውን ዛሬ በተለያዩ ከተሞች በይፋ ጀምሯል።
ሰዓት የአብን የምርጫ ምልክት ነው። ሰዓትን ይምረጡ፣ ድምጻችን ለህልውናችን።
የአብን የማዕከላዊ ኮሚቴ አባል የሆኑት ዶክተር ደሳለኝ ጫኔ በባህር ዳር ከተማ ለአባሎቻቸውና ለደጋፊዎቻቸው ባሰሙት ንግግር
የአማራ ብሔራዊ ንቅናቄ አንዱ ስትራቴጂክ አቋም ጥላቻን የሚጸየፉና ከሚያወግዙ ሁሉን አካታች ለሆነ ዘላቂ ለውጥ ከሚታገሉ አገራዊ ርዕይን ከነበቡ ኃይሎች ጋር አብሮ ለመስራት ያላሰለሰ ትጋት የሚያደርግ መሆኑን ለማረጋገጥ እንወዳለን።
ፓርቲያቸው የፖሊሲ ሰነድ እጩዎቹንና የምርጫ ጣቢያውን ማዘጋጀቱን ገልጸዋል።
የአብን አማራጭ የፖሊሲ ሰነድ የምርጫ ስልት ወይም ስትራቴጂ፣ የመልእክት ቀረጻ፣ ብቃትና ጥራት ያላቸውን እጩዎች መልምሎ በመላ ሀገሪቱ በሚገኙ የምርጫ ጣቢያዎች እንዲወዳደሩና በህዝባችን ተመርጠው ህዝባችንን ወደ ሁለንተናዊ እድገት እንዲመሩት ማዘጋጀቱን ለአማራ ህዝብ ስናበስር በታላቅ ትህትናና ክብር ነው። ይህንንም ምርጫ ህዝባችን በድል እንዲወጣ የፓርቲያችን የአማራ ብሔራዊ ንቅናቄ አመራሮች፣ አባላትና ደጋፊዎች በከፍተኛ ኃላፊነትና በታላቅ ቁርጠኝነት የተዘጋጀን መሆናችንን ስንገልጽ በታላቅ ኩራት ነው። ነጻነት፣ እኩልነት፣ ፍትህና ዴሞክራሲን ለማስፈን ታሪካዊ ኃላፊነቱን እንዲወጣ ጥሪ እናቀርባለን።
የአማራ ብሔራዊ ንቅናቄ አብን ተመሳሳይ ቅስቀሳዎችን በአዲስ አበባ፣ በጎንደር፣ በደሴና በሌሎች ትልልቅ ከተሞች አካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሚያንማር ፖሊስ ሁለት ሰላማዊ ሰልፈኞችን በገደለ ማግስት በብዙ ሺህ የተቆጠሩ ዜጎች ባለፈው ጥር 24 2013 ዓ.ም የተፈጸመውን ወታደራዊ የመንግስት ግልበጣ በመቃወም አደባባይ ወጥተዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ሕይወት የጠፋበትን የኃይል እርምጃ አውግዘዋል። ሕይወት አጥፊ ኃይል መጠቀም እንዲሁም በሰላማዊ ሰልፈኞች ላይ ወከባ መፈጸምና ማስፈራራት ተቀባይነት የለውም ሲሉ ነው ዋና ጸሐፊው ትላንት ማምሻው ላይ በጻፉት የትዊተር መልእክት አማካኝነት የገለጡት። በሚያንማር የመንግስታቱ ድርጅት ልዩ መልእክተኛ ቶም አንድሩ በበኩላቸው በተመሳሳይ በትዊተር አማካኝነት ባስተላለፉት መልእክት ማንዳላይ ላይ የተገደለውን ታዳጊ ጨምሮ ተጨማሪ የሰው ሕይወት እንዲያልፍ ገዢው ወታደራዊ ሁንታ በሚያንማር ያቀጣጠለው የጭካኔ ጥቃት አሳስቦኛል ብለዋል። ሰላማዊ ሰልፈኞችን በውሃ ከመበተን ወደ ፕላስቲክ ጥይት፣ ከዚያም ወደ አስለቃሽ ጤስና አሁን ደግሞ በቀጥታ በጥይት ወደ መደብደብ ተሸጋግሯል። ይህ እብደት አሁኑኑ መቆም አለበት ነበር ያሉት ልዩ መልእክተኛው። ዛሬ ማለዳ ላይ ፖሊስ ያንጉል ላይ በተካሄደው በትላንቱ ሰላማዊ ሰልፍ የተሳተፈውን ታዋቂውን የአገሪቱ የሲኒማ ተዋናይ ሉ ሚንን የሲቪል ሰራተኞችን ለተቃውሞ አነሳስተሃል በሚል ማሰሩ ታውቋል። ባለፈው ህዳር ወር የተካሄደውና የአን ሳን ሱቺ ፓርቲ በከፍተኛ ድምፅ ያሸነፈበትን ምርጫ መጠነ ሰፊ የድምፅ ማጭበርበር ተፈጽሞበታል ሲል ወታደራዊ ሁንታ ለአንድ ዓመት የሚዘልቅ የአስቸኳይ ጊዜ ማወጁና መሪዎቹንም ማሰሩ የሚታወስ ነው። ከአንድ ዓመት በፊት ነበር ጣሊያን ከእስያ ውጪ የኮሮና ቫይረስ መከሰቱ ሲረጋገጥ የመጀመሪያዋ አገር የሆነችው። ባለፈው ዓመት አርብ የካቲት 12 2012 ዓ.ም በሰሜናዊ ጣሊያኒቱ የኮዶኞ ከተማ ነዋሪ የሆነ አንድ የ38 ዓመት ዕድሜ ጎልማሳ ለኮሮና ቫይረስ መጋለጡ ሲረጋገጥ የመጀመሪያው ጣሊያናዊ የሆነው። በሰዓታት ውስጥም ታዲያ የ77 ዓመቱ በቬኔቶ ክፍለ ግዛት የምትገኘው የቮ ከተማ ነዋሪ በዚሁ ሳቢያ ማለፋቸው ተዘገበ። ከዚያም መላዋን አውሮፓንና ዓለምን ያዳረሰው ወረርሽኝ ዛሬ 111 ሚሊዮን ሰዎችን ተጋላጭ ሲያደርግ 2.4 ሚሊዮን ሰው ደግሞ ለህልፈት ዳርጓል። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስና የጣሊያኑ ፕሬዝዳንት ሰርጂዮ ማታሬላ የትላንቱን የኮሮና ቫይረስ ወረርሽኝ አንደኛ ዓመት መታሰቢያ ሐኪሞች፣ ነርሶችና ሌሎች የሕክምና ባለሙያዎች የሚከበሩበት በዓመታዊ ብሔራዊ የጤና ባለሙያዎች ቀንነት የሰየሙት። ባራያነታቸው የጸረ ግለኝነትና የግል ጥቅመኝነት ጠባይን የሚያክም ክትባት ቁርጠኝነታቸውን ያሳዩ ያሏቸውን የጤና ባለሙያዎች በሰው ልጆች ልብ ውስጥ ያለውን ሌሎችን የመርዳትና ለተጎዱት ለመድረስ ያለን ታላቅ ፍላጎት ያሳየ ነው ብለውታል አቡኑ። ፕሬዚዳንት ማታሬላም በበኩላቸው የሕክምና ባለሙያዎች ያሳዩት ጀግንነት የተዘገበበት ጥረት ወረርሽኙ ወደማይቀለበስ ጥፋት እንዳይቀየር ያደረገ ነው ሲሉ አወድሰዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኒጀር የሁለተኛ ዙር ፕሬዚዳንታዊ ምርጫ መራጮች በዛሬው ዕለት ድምፃቸውን ሲሰጡ ውለዋል። ዘንድሮ ምርጫ ምዕራብ አፍሪካዊቱን ሀገር ነጻ ከወጣችበት እንደ አውሮፓውያን የዘመን አቆጣጠር ከ1960 ወዲህ የመጀመሪያዋ ለሆነው ዲሞክራሲያዊ የስልጣን ሽግግር የሚያበቃ ይሆናል ተብሎም ታምኖበታል። ባለፈው ታህሳስ ወር መገባደጃ በተካሄደው የመጀመሪያው ዙር ምርጫ 39.3% የመራጭ ድምፅ በማግኘት ብልጫ ያስመዘገቡት የገዢው ፓርቲ እጩ ሙሐመድ ባዙም የብዙዎችን ይሁንታ አግኝተዋል። በተሰናባቹ ፕሬዚዳንት መሐመዱ ዩሱፍ አስተዳደር የውጭና የአገር ውስጥ ሚኒስትርነትን ጨምሮ በተለያዩ የመንግስት ኃላፊነቶች የሰሩት ባዙም በቀደመው ዙር ምርጫ የ17% የመራጭ ድምፅ ብቻ ያገኙትን የቀድሞውን ፕሬዚዳንት መሐመኔ ኡስማኔ ነው በዳግም ምርጫው ፉክክር የሚገጥሙት። ተቀናቃኛቸው የ71 ዓመቱ ኡስማኔ በዲሞክራሲያዊ ምርጫ ለስልጣን ሲበቁ የመጀመሪያው ፕሬዝዳንት ሲሆኑ እንደ አውሮፓውያን የዘመን አቆጣጠር በ1996 በተካሄደው ወታደራዊ መፈንቅለ መንግስት ነበር ከስልጣን የተወገዱት። በሌላ የምርጫ ዜና በመጪው የኢኳዶር ሁለተኛ ዙር ፕሬዝዳንታዊ ምርጫ ግራ ዘመሙ አንድሬስ አሮስ ከወግ አጥባቂው ወገን ከሆኑት ጉሌርሞ ላሶ ጋር እንደሚፎካከሩ የምርጫ ባለስልጣናት ዛሬ አስታወቁ። የ36 ዓመቱ አሮስ በመጀመሪያው ዙር ምርጫ ከጠቅላላው መራጭ የ32.72% መራጭ ድምፅ በማግኘት ብልጫ ድምፅ ቢያስመዘግቡም ያገኙት የምርጫ ውጤት ግን በቀጥታ አሸናፊ ሊያደርጋቸው በቂ አልነበረም። በሁለተኛው ዙር ምርጫ ተፎካካሪያቸው ሆነው የሚቀርቡት የቀድሞ የባንክ ባለሙያ ላሶ በበኩላቸው ከጠቅላላው መራጭ ድምፅ 19.74% በማግኘት ነው ግራ ዘመሙን የአካባቢ ማህበረሰብ መሪ ያኩ ፔሬዝን በጥቂት ድምፅ ልዩነት ያሸነፉት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ይህ ከአሜሪካ ድምፅ ራዲዮ ጣቢያን በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 14 2013 ዓ.ም ምሽት ፕሮግራም ነው። የኢንቨስትመንት እንቅፋቶች በአማራ ክልል
ቃል ይገባል፣ ቃሉ አይፈጽም። ከዚህ በላይ ደግሞ የኑሮ ውድነቱ አለ። ስለዚህ ለሰላሙ ጸር የሆነ ያለው አንዱ ይሄ ነው የተነሳ ያለው። ሰላም እንዳይኖር በህብረተሰቡና በመንግስት መካከል ጥርጣሬ እንዲኖር እያደረገ ያለው አንዱ የአገልግሎት የምንሰጥበት ሁኔታ መጓደል ነው። መጓደል ብቻ ሳይሆን ለማስተካከል ህብረተሰቡን የምናንገላታበት መንገድ ራሱ ችግር እየፈጠረ ነው።
ምሳሌ ልንገርሽ፣ የመታወቂያ አሰጣጥ አሁን በአብዛኛው ተቋም ስቴጅ ካልጉቦ አይሰራም። እንደው ትንሿ ልንገርሽ፣
በጤና ሴክተር ያለ ባለሙያ በአግባቡ ማገልገል ካልቻለ በግብርናው ሴክተር ያለው፣ በንግድ ሴክተር፣ በገቢ መሰብሰብ ሴክተር ያለ እያንዳንዱ ያነጡ 8 ሚሊዮን የመንግስት ሰራተኛ ህዝባችንን በአግባቡ ማገልገል ካልቻለ ዘላቂ ሰላም ማምጣት አይቻልም።
ከባህር ዳር ዘገባ አለን። አዲስ አመት በጌዲኦ
አቦጋዶ ዮይና አቦጋዶ ዮ አቦጋዶ ዮ ካዮቴል ደኒ አቦጋዶ ዮ አቦጋዶ ዮ ጋዳ ካዮቲን ደና አቦጋዶ ዮ አቦጋዶ ዮ
ደራሮ ይባላል። ከሌላ ዘገባ አለን። አብራችሁን ቆዩ፣ መልሱን ታገኛላችሁ። አሁን ወደ መጀመሪያው ዘገባ እንለፍ። ትግራይ ውስጥ እየተካሄደ ነው ያሉትን ጦርነት ተዋጊዎቹ ባስቸኳይ አቁመው ወደ ንግግር እንዲገቡ የትግራይ የሃይማኖት ተቋማት ጉባኤ ባለፈው ሳምንት ውስጥ ጥሪ አቅርቧል። ጉባኤው ባወጣው መግለጫ ጦርነቱ የብዙ ንጹሃን ዜጎችን ህይወት አሁንም እያጠፋ ተቋማትንም እያወደመ በመሆኑ ሰላማዊ ውይይት እንዲጀመር ዓለም አቀፍ ማህበረሰብ ጫና ማሳደር ይገባዋል ብሏል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው።
የትግራይ ክልል የሃይማኖት ተቋማት ጉባኤ ባወጣው ባለ 7 ነጥብ የአቋም መግለጫ ፖለቲከኞች ችግሮቻቸውን በሰላማዊ መንገድ መፍታት አለባቸው በማለት ከዚህ ቀደም ይገልጽ እንደነበረ በማሳወቅ ሆኖም በክልሉ ጦርነት ተከስቶም ለመፈጸም ይቀር ለማሰብ የሚያዳግት የቤተ እምነቶች የሃይማኖት መሪዎችና አማኞች እንዲሁም ቅርሶች ላይ አፈጣት ግብ ተፈጽመዋል ብሏል። በመቶዎች የሚቆጠሩ ካህናት፣ ሼሆችና ኢማሞች በጥይት ተገድሏል፣ ሺዎች ምዕመናንም አልፈዋል በማለት መግለጫው አስታውቋል። በአሁኑ ጊዜ በክልሉ ከ80% በላይ ህዝብ ከደረሰው ሀዘንና ስነ ልቦናዊ ጉዳት በተጨማሪ የእርዳታ እህል፣ ውሃ፣ መብራት፣ ትራንስፖርት፣ ባንክና ሕክምና እያገኘ አይደለም በማለት በዚህም የተሰማው ሀዘን ገልጿል። ትግራይ የሃይማኖት ተቋማት ጉባኤ በመግለጫው የኤርትራ ሰራዊት በትግራይ መግባቱ ትክክል አይደለም፣ አሁንም በአስቸኳይ መውጣት አለበት ያለ ሲሆን እንዲሁም የአማራ ክልል ኃይል ከክልሉ ደቡባዊና ምዕራባዊ ዞኖች ሊወጣ ይገባም ብለዋል። መግለጫው በመቀጠል በትግራይ ያለው ጦርነት አሸናፊም ተሸናፊም የሌለው የብዙ ህይወት ያጠፋም ዓለም አቀፍ ቅርሶች የደብረ ዳሞ ገዳምና መስጊድ አልነጃሺ ያፈረሰ ሌሎች ቤተ እምነቶችን ያወደመ በመሆኑ ያለምንም ቅድመ ሁኔታ ተኩስ በማቆም ተፋላሚ ኃይሎች ወደ ሰላማዊ ውይይት ሊመጡ ይገባል በማለት ጥሪ አቅርቧል። እንዲሁም ዓለም አቀፍ ማህበረሰብ ጣልቃ በመግባት ጫና ሊያደርግ ይገባል ብሏል። ሰብአዊ እርዳታ በክልሉ ያለ ገደብ እንዲገባም ጉባኤው ጥሪ አቅርቧል። የትግራይ የሃይማኖት ተቋማት ጉባኤ በመግለጫው ሰላማዊ ሰዎች ተረሽኗል፣ ሴቶች በአስነዋሪ መንገድ አንዲት ሴት እስከ በ15 ወታደሮች ሳይቀር ተደፍረዋል፣ ደናግል መነኮሳትን ስብራቸው ተደፍረዋል ያለ ሲሆን በዚህ ዘመን ይፈጸማል ተብሎ የማይገመት የዘር ማጥፋት ተፈጽሟል በማለት ገልጸዋል። ይህ ፍጻሜ የሚወገዝ አስነዋሪ ተግባር ነው ያለው መግለጫው ተግባሩ በገለልተኛ አካል ሊጠራ ይገባል በማለት ጥሪ አቅርቧል። ለወደሙ ተቋማት መልሶ ለመገንባት ከዓለም አቀፍ ማህበረሰብ እንዲያግዝ፣ የኢንተርኔት አገልግሎት እንዲከፈት በጉባኤው ጥሪ ቀርቧል። የሃይማኖት ተቋማት፣ የሀገር ሽማግሌዎች እንዲሁም የፍትህ ተቋማት ይህ በደንና ግብ ሊኮንሚ ይገባል ብሏል የትግራይ የሃይማኖት ተቋማት ጉባኤ በወጣው መግለጫ። ለአሜሪካ ድምፅ ሙሉጌታ ጽበሀ መቀለም
አመሰግናለሁ። ሙሉጌታ፣ በሌላ በኩል በወንጀል የተጠረጠሩ ትግራይ ክልል ውስጥ የተሸሸጉ ግለሰቦችን ለመያዝ ከሚደረግ አሰሳ ውጪ ጦርነት የለም ሲሉ የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀኔራል መሐመድ ተሰማ ለአሜሪካ ድምፅ ገልጸዋል። የህወሀት ጽንፈኛ ቡድን እንዳደረሰው ጉዳት ቢሆን ኖሮ ትግራይ አሁን የያዘችው ቁመና ሊኖራት አይችልም ነበር ብለዋል ሜጀር ጀኔራል መሐመድ። የመከላከያ ሰራዊቱ ህወሀት የፈጠረውን ቀውስ በማስተካከል ላይ ይገኛል ብለዋል አክለው። በትግራይ ክልል ዙሪያ የሚነሱ ጥያቄዎችን ይዛ ሜጀር ጀኔራል መሐመድ ተሰማን ያነጋገረችው ጽዮን ግርማ ቃለ ምልልሱን ታቀርባለች።
የመከላከያ ኢንዶክትሪኔሽን ዋና ዳይሬክቶሬት ዳይሬክተር ሜጀር ጀኔራል መሐመድ ተሰማ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ።
ኢትዮጵያ ውስጥ የኢትዮጵያ መንግስት ህግ የማስከበር ዘመቻ እያለ የሚጠራው እንዲሁም ደግሞ በትግራይ ክልል ያሉ የቀድሞ የህወሓት አመራሮች ወረራ ተፈጽሞብናል ብለው የሚጠሩት የሰሜኑ አካባቢ ክፍል አንዳንዶች ደግሞ ጦርነት ነው የሚሉት ከ100 ቀን በላይ አስቆጥሯል እና አሁንም ድረስ ጦርነት አለ የሚሉ መግለጫዎች በተለያየ መልኩ ይወጣሉ። የቀድሞ የህወሓት ታጋዮችም በኢንተርኔት ላይ ባሉ ሚዲያዎች የሚሰጧቸው መግለጫዎች በስልክ ጦርነት እየተካሄደ ነው፣ እያሸነፍን ነው፣ ድልም እየተቀዳጀን ነው ይላሉ። በእናንተ በኩል እስቲ ያለውን ነገር ይንገሩን።
እንግዲህ መላው የዓለም ህዝብ እንደሚያውቀው ጽንፈኛው የህወሓት ቡድን ከማዕከላዊ መንግስት አፈንግጦ መቀሌ ከሰፈረ በኋላ ለሁለት ዓመት ያክል ራሱን ለውጊያ እያዘጋጀ ቆይቷል። ያንን ያለውን ህገወጥ የስልጣን ጥማት ኃይል ለማረጋገጥ ብሎ በርካታ ተዋጊ ኃይል ገንብቷል፣ አስታጥቋል፣ አደራጅቷል። ሚዲያዎችንም በአዲስ መልኩ አዋቅሮ ከፍተኛ የፕሮፓጋንዳ ስራዎች እየሰራ ነው። ስለዚህ በድምሩ የጦርነት ዝግጅቶቹን በረጅም ጊዜ ያደረገ ሲሆን በወንጀል የሚጠረጠሩትን የክልሉ የብሔሩ ተወላጅ ባለስልጣናትም ለመንግስት አሳልፎ ያለመስጠት አሻፈረኝ ብሎ እዛ መቀሌ ላይ የወንጀለኞች መሰባሰብ ያደርገውታል። ከዛም አልፎ ከኢፌዴሪ መከላከያ ሰራዊት ሳይቀር የብሔሩ ተወላጅ ጀነራል መኮንኖች እና በየደረጃ ያሉ አመራሮችን መልምሎ ለዛ አኩ ያላማ ማስፈጸሚያ አዘጋጅቶቸው ነው የነበረው። ይህን ሁሉ ከጨረሰ በኋላ በሰራዊታችን ባልተጠበቀበት ሰዓት ላይ ጥቃት ሰንዝሮ ገሏል፣ አግቷል፣ ንብረት አውድሟል፣ ንብረት ወስዶ መልሶ ወደ ወገን አፈሙዙን አዙሮ ተኩሶበታል። ወደ ባህር ዳር እና ጎንደር የተተኮሱ ሚሳኤሎች፣ ወደ ኤርትራ ጎረቤት ሀገር የተኮሱ ሚሳኤሎች የሰራዊታችን ትጥቅ የነበሩ በኃይል ወስዶ ያደረጋቸው ነው። ስለዚህ ይህ ኃይል አገርን የማፈራረስ ስልጣንን በኃይል ለመያዝ የክደት እርምጃውን የጀመረው እሱ እና እሱ ብቻ መሆኑን በግልጽ ተግባሩ የሚያስረዳ ነው የሚሆነው። ከዚህ በመነሳት መንግስት ግን የማስከበርና የህልውና ዘመቻ አውጇል። ዘመቻው ይህን የፈጸመውን ከሃዲ ኃይል ብቻ ማዕከል አድርጎ ህግን የማስከበር ስራውን መሰራት እንዳለበት፣ እዛ ያሉ ህብረተሰቦች፣ የልማት ተቋማት፣ መሰረተ ልማት በማይነካ መልኩ በጥንቃቄ እንዲካሄድ ተደርጎ ከህዳር የመጀመሪያው ሳምንት ላይ መቀሌን በመቆጣጠር ያንን ኃይል መበታተን ተችሏል። ከዛ በኋላ ያ ሲፎክር የነበረ ኃይል ህዝቡ የሚጠቀምባቸውን ተቋማት በሙሉ አውድሞ ዘርፎ ወደ ጫካ ተበታትኖ ገብቷል። ስለዚህ የመጀመሪያው ምዕራፍ ዘመቻ በዚህ ተጠናቋል። ከዛ ወንጀለኞችን አድኖ የመያዙ ጉዳይና ትግራይን መልሶ የማቋቋም ስራዎች ናቸው የቀጠሉት። ከዚህ በኋላ መቀሌ ከተገባ በኋላ ጦርነት የሚባል ነገር የለም፣ ውጊያ የሚባል ነገር የለም። የተበታተኑትን ወንጀለኞች የማደንና የማሰስ ስራ እዚህም እዛም ትንንሽ ግጭቶች እነሱ ነፍሳቸውን ለማዳን በሚያደርጉት የኢፌዴሪ መከላከያ ሰራዊት ደግሞ ህግን ለማስከበር ወንጀለኞችን ለመያዝ በሚያደርገው ስምሪት ላይ ትንንሽ ግጭቶች አሉ። ስለዚህ አይደለም በጦርነት ደረጃ በውጊያ ደረጃም የለም። ትንንሽ ግጭቶች ሁለት ሶስት እና ቲሞች ስኳዶች የሚያደርጉት ድንገተኛ የሽብር ስራዎችና እነዛን አድኖ የመያዝ አሁን ደግሞ ወደ ግለሰቦች የሄደበት ሁኔታ ነው ያለው። ስለዚህ አንደኛ ውጊያውን የጀመረው እሱ ነው። በርካታ መሰረተ ልማት አፍርሷል፣ ብዙ ህይወት አጥፍቷል፣ ጅምላ ጭፍጨፋ ማይካድራ ላይ ሳይቀር አድርጓል። በእገታቸው የመከላከያ ሰራዊት ላይ ኢሰብአዊ ድርጊት ፈጽሟል፣ ንብረቶችን ዘርፏል። ስለዚህ እነዚህን ሁሉ ድርጊቶች የፈጸመና ይባስ ብሎ ከመቀሌ ሸሽቶ በሚሄድ ጊዜ ከ10,000 በላይ የሆኑ እስረኞችን ፈቶ በሁሉም ዞኖችና የክልሉ ርዕሰ ከተማ ላይ በመልቀቅ ህዝቡ በነዛ በወንጀል ተከሰው ታስረው በነበሩ እንዲዘረፍ፣ እንዲበጠበጥ እና ስብዕናው እንዲጎዳ ያደረገ አረመኔ ኃይል መሆኑን መግለጽ ነው የሚቻለው።
መብረቃዊ ጥቃት አድርሰናል የሚል በዚህ ሂደት ህይወታቸው ያለፈው አቶ ሴኩ ቱሬ ጌታቸው እየተናገሩት ነው እንደ ማስረጃ የሚያዘው። ከዛ በፊት የክልሉ ፕሬዚዳንት የነበሩት ዶክተር ደብረጽዮን ገብረ ሚካኤል ከበባ እየተደረገብን ነው፣ ጦርነት ሊካሄድብን ነው፣ ለምሳሌ በኤርትራም በኩል በአማራ በኩል እንዲሁም ደግሞ የፌዴራል መንግስቱ እንዲሁ ሊወሩን ተዘጋጅተዋል የሚሉ ነገሮች ናቸው ሲሰሙ የነበረው እና ይሄ እነሱ አድርሰዋል የሚባለው ጥቃት ለመከላከል የወሰድነው ነው ሲሉ ይሰማሉ። በኢትዮጵያ መንግስት በኩል ይሄንን እንዴት ነው የሚታየው? በመከላከያም በኩል ማን ነው ቀድሞ ጥቃቱን የፈጸመው የሚለው ከነዚህ ማሳያዎች ውጪ ሌሎች መረጃዎች ምንድን ናቸው?
ሲሆን እዚህ ላይ ሁለት ተጨባጭ የሆኑ እውነታዎች ላይ መግባባት መቻላለን። ይኸውልሽ ጥቅምት 24 ከመድረሱ ከ3-4 ቀን በፊት አሰልጥነው ያወጧቸውን ብርጌዶች በክልሉ ባለው የኢፌዴሪ መከላከያ ሰራዊት ካምፕ አካባቢ ወስደው አስፍረዋል ለጸጥታ ስራ በሚል። ሁለተኛ በሁሉም ካምፖች አካባቢ ኮለላ አድርገዋል። በሶስተኛ ደረጃ በጥቅምት 24 ከሰዓት በኋላ የኢፌዴሪ መንግስት የገንዘብ ቅያሬ ስራውን በትግራይም የትግራይ ህዝብም ማግኘት አለበት በሚል በአንቶኖቭ የላከውን ብር ከኤርፖርት ላይ ዘርፈዋል። የአመራሮች ምደባ ነበረ፣ የኃይል ቅይር ነበረ፣ እሱን አስተጓጉለዋል። እንደዛም ሆኖ መንግስት ምንም አላለም። ሜካናይዝድ ኃይሉ ለግዳጅ ከትግራይ ወደ ሌላ ግንባር እንዲንቀሳቀስ ሲታዘዝ አግተውታል። ወደ ትግራይ የሚገባውን ኃይል አይደለም፣ እንዲወጣ ከአጠቃላይ ከቀጠና ስምሪታችን አንጻር የማስተካከያ ኦፕሬሽናል የሆኑ ውሳኔዎች ተወስነው ከክልሉ ወደ ሌላ ሚሽን የሚሄዱ ኃይሎችን ሳይቀር አግቶ እዛው ያስቀረ ኃይል ነው። ሌላ ተጨማሪ ወደዛ የሚገባውን ኃይል አልነበረም፣ የሚገባ ኃይልም እንዳልነበረ እሱ ራሱ ያውቀዋል። ሁለተኛው ፋክት ነው። ሶስተኛው በወቅቱ እነሱ የጀመሩ መሆናቸውን የሚያሳየው በሁሉም አካባቢ ያለው የሰሜን እዝ ሰራዊት በ45 ደቂቃ ተቆጣጥረነዋል፣ ከኛ ጋር ለመስራት ፍቃደኛ ሆኗል ነው ያሉት። መጥተው ወረውናል፣ ተኩስ ከፍተውብናል ሳይሆን ሰሜን እዝ ከኛ ጋር ለመስራት ፍቃደኛ ሆኗል። ሌላ አካባቢ ያላቸውም የኢትዮጵያ መከላከያ ሰራዊት ከትግራይ መንግስት ጋር ተባባሪ ሆኖ ብለው ነው ጥሪ ያቀረቡት በዛው ሌሊት። ይሄ መረጃው እንግዲህ ማስረጃም ጭምር ሊሆን በሚችል መልኩ አለ። አንድም ቀን ቀድመው እነሱ ውጊያ ከፈቱብን የሚለውን ዲስኩራቸውን ማረጋገጫ ማቅረብ አልቻሉም፣ ሊያቀርቡም አይችሉም። ከየቱም ሰራዊቱ አንበጣ ከህዝቡ ጋር ሆኖ ሲያባረር ነው የዋለው። ወላጅ አልባ ህጻናቶችን ምግብ ሲያጎርስ ነው የዋለው። በኮቪድ የተጎዱ ህብረተሰቦችን እየረዳ ነው የዋለው። አመራሮቹን ለታድሶ በሚል በማገት ማታ ላይ በሁሉም ካምፕ በተመሳሳይ ሰዓት ማጥቃት የሰነዘሩ መሆኑ ምንም ጥርጥር የለውም። መብረቃዊ ምት ብሎ የተናገረው ሴክሬታሪ ያ የወሰዱትን የክህደት እርምጃ ነው። መብረቁ ማንን ነው ለብልቦ የቀበረው የሚለው ነገር የስ መብረቃዊ ምቱን ጀምረውታል፣ ግን ያ የለኮሱት እሳት ለብልቦ አቃጥሎ ወደ አመድነት የቀየራቸው እነሱ ነው። እንዲህ የመጀመሪያውን ጥይት የሳቡት የመጀመሪያውን ጥቃት የፈጸሙት እነሱ ናቸው። እስከ ሁለት ቀን ድረስ ሶስት ቀን ድረስ እኮ እዛ ያለው ሰራዊት በተቻለ መጠን የመከላከል ነው። በካምፕ አካባቢ አንዱ ራሱ በየካምፑ ራሱን የመከላከል፣ ሁለተኛ በሰሜን ጸረ ማጥቃት በቅርብ አካባቢ ያሉ ዩኒቶች እየተገናኙ መልሰው በመደራጀት የጸረ ማጥቃት ስራዎችን እየሰሩበት ያለ ከሁለት ቀን ከሶስት ቀን በኋላ ነው ሰራዊቱ እንደ አዲስ ተደራጅቶ ወደ ጸረ ማጥቃት ውጊያ የገባው። ስለዚህ እነዚህ ሁሉ ነገሮች የእሱ ማሳያ ናቸው። የሰራዊቱን የግንኙነት ሬዲዮ ፍሪኮንሲ ቀይረው እርስ በርሱ እንዳይገናኝ አድርገውታል፣ አግተውታል፣ ተኩሶችን ስቶሮችን ተረክበዋል። እነዚህ ሁሉ ድርጊት ካደረጉ በኋላ ነው በጸረ ማጥቃት እና በኋላም ወደ ማጥቃት ተቀይሮ ያንን ኃይል በመቀጥቀጥ ትግራይ ላይ ህግን ማስከበር እየተቻለው።
የመከላከያ ሰራዊቱ መቀሌን ከተቆጣጠረ በኋላ እንዲሁም ደግሞ ጊዜያዊ አስተዳደሩ ትግራይ ክልልን ከተቆጣጠረ በኋላ አሁን የሚነሱት ጥያቄዎች መልካቸውን ቀይረዋል። ምክንያቱም የሰብአዊ እርዳታ አቅርቦት ተደራሽነቱ ችግር ያጋጥመዋል፣ የሰብአዊ መብት ጥሰቶች ተፈጽመዋል፣ ጦርነት የማይመለከታቸው ሰዎች ሰብአዊ መብት ጥሰት ተፈጽሞባቸዋል፣ ሴቶች ተደፍረዋል፣ ሰዎች ተገለዋል፣ የጅምላ ጭፍጨፋዎች አሉ የሚሉ ዓለም አቀፍ የሰብአዊ መብት ተቋማትና ዓለም አቀፍ ሚዲያዎች በየቀኑ የሚያወጧቸው ሪፖርቶች ናቸው። ጦርነቱ ከቆመና ምንም አይነት የሚካሄድ ነገር ከሌለ የሰብአዊ እርዳታ አቅርቦቱን ለተጎዱት ሰዎች ማድረስ ያልተቻለው ምንድን ነው? ምክንያቱም ጊዜያዊ አስተዳደሩ ተሽከርካሪዎቹ የጸጥታ ስጋት አለባቸው የሚል መግለጫ ደጋግመው ይሰጣሉና።
እኔ ትግራይ ላይ በጦርነቱም ጦርነቱ ከቆመ በኋላም ደጋግሜ ይሄጃለሁ። አንዱ የግንኙነት ማቴሪያሎቹን አውድመዋቸዋል፣ በቀላሉ ተኩ አልነበሩም። የመብራት አገልግሎት ቆሟል። የመብራት አገልግሎት ሲቆም ደግሞ ዘወል በመብራት የምታገኛቸው ሌሎች ተጓዳኝ ሰርቪሶች ከባንክ ጀምሮ ከእህል ወፍጮ ጀምሮ ከውሃ ጀምሮ ቆመዋል። በሶስተኛ ደረጃ መንገዶችንና ድልድዮችን አፈራርሰዋል። ቢሮዎች ተዘርፈዋል። ጤና ጣቢያዎችና ሆስፒታሎች መድኃኒቱን ዘርፈው ወደ ጫካ ይዘውት ሄደዋል። ሌላው በየአካባቢው ይሄ ኃይል አከርካሪው ሲመታ የተበተኑት ግለሰብ ታጣቂዎች ባገኙት አጋጣሚ ሁሉ ይህንን ጉዞ ለማደናቀፍ ከፍተኛ ስራ እየሰሩ ቆይተዋል። ስለዚህ እነዚህ ሁሉ ተደማምሮ አንዱ ያንን ስራ ለመስራት ተቋማቱ በቀጥታ በአገልግሎት ላይ መስጠት በማይችል ደረጃ መባላሸታቸው፣ ሁለተኛ ይህ ኃይል ሲመታ በየአካባቢው የተበተኑት ግለሰብ ታጣቂዎች እንግዲህ በአውቶማቲክ 30 ጥይትን የሚጎርስ ክላሽን የያዘ አንድ ሰው በአንዲት ጫካ ውስጥ ወይም በአንድ መንገድ ዳር ላይ ራሱን ደብቆ ከተቀመጠ ብዙ ነገሮች ሊያጠፋ ይችላል። ስለዚህ እንደዚህ አይነት ነገሮች እንጂ ጦርነት ስላለ አይደለም። አንድ ሁለተኛ፣ መንግስት እርዳታውን ስላልገፋ አይደለም። ሁለት ሶስተኛ፣ ህዝቡ ራሱ እርዳታ ለመስጠት ወደ የተዘጋጀው ቦታ ላይ መጥቶ እርዳታውን እንዳያቀበል በነበራቸው የ1:5 አደረጃጀት ለ50 ዓመት ያክል ህወሓትን እንደ ፈጣሪ እንዲያይ ስላደረጉት መጠራጠሮች ነበሩ። እነዚህ ሁሉ ነገሮች ተደምረው ሳፕላይ የአቅርቦት ስራውን ስሙዝ እንዲሆን አላደረጉትም። ቻለንጆች አሉ። ፕላስ የትግራይ የመሬቱ ራሱ ጂኦግራፊያዊ አቀማመጥም አለ። በአራተኛ ደረጃ ምን መሰለህ ሲሆን የተሰራውን ስራ ራሱ ለመግለጽ ፍቃደኛ ያልሆኑ ጊዜያዊ የህብረተሰቡ ያስተዳድሩኛል ብሎ የመረጣቸው ሰዎች አሉ። ጤና ጣቢያ እየሰራ ያለ ተዘግቶ የነበረው ተዘርፎ የነበረው ጤና ጣቢያ እየሰራ ያለ ያከመ ያለ ጋዜጠኞች ሄደው አሁን ያለው ሁኔታ ምን ይመስላል ሲሉት ያንን ቃለ መጠይቅ ለመስጠት ፈቃደኛ ለመሆናል። የተሰጡትንም የተረዱትንም የተደረገውንም ህዝብ እርዳታ እየደረሰው እንዳለ አረጋግጫለሁ ነው እዛ በተጨባጭ። ይሄንን ግን የሚደግፍ ሚዲያ የለም በነሱ በኩል። ከመሃል ሀገር ልከን የሚሰሩት ሚዲያዎች ጋርም ተባባሪ ያለመሆናል። እውነታውን ከመግለጽ ይልቅስ በፊት የነበረውን ነገር አጉልቶ የማይጣል አንድ ነገር በግልጽ መናገር ያለብን ህዝቡ ተዘርፏል። የስ እንዲዘረፍ ያደረገው ግን ጁንታው ነው። የሚጠብቀውን ኃይል መጥቶታል። ከአስር ሺዎች በላይ እስረኞች ፈቶ ወንጀለኞቹን ለቋል። ስለዚህ ራሱም ዘርፎ ዝርፊያ ህብረተሰቡን አስተምሮታል። ከአውሮፕላን ላይ ገንዘብን ዘርፎ ይሄደ፣ ወርቅ ዘርፎ ይሄደ፣ መድኃኒቶችን ዘርፎ ይሄደ ጁንታ የሚያይዝ አካባቢ ያለ ወጣት የእነሱን ትራፊ ቢጠቀም የሚገርም አይሆንም። ስለዚህ ተጠያቂው ኮዙ ማን ነው? ይሄ ጁንታ ኃይል ነው። ለእንደዚህ ነገሮች በዘረፋቸው መሳሪያዎች ወደ መሀል ሀገር ርችት አይደለም የተኮሰው፣ ወደ ባህር ዳር ወደ ጎንደር ላይ ሚሳኤልን ነው የተኮሰው። ሚሳኤልን ተኩሶ የሰው ህይወት ነው ያወደመው፣ ንብረትን ነው ያወደመው። ወደ ጎረቤት ሀገር ተኩሶ የድል ብስራት አይደለም ያደረገው፣ እያሞገሳቸው አይደለም፣ ህይወት ነው የቀጠፈው። ስለዚህ እንዲህ አይነት ህዝብን ከህዝብ የሚያጋጩ ጎረቤት ሀገርንም ጭምር በጥርጣሬ የሚያሳይ የክህደት እርምጃ የፈጸመ ኃይል ነው። ስለዚህ ትግራይ ውስጥ ለሚፈጸመው ማንኛውም ድርጊት ኮዙ ጁንታው የፈጠረው የስርዓተ አልበኝነት እርምጃ እንደሆነ በሚገባ እውነታው ያሳያል። ሌላው የጠየቅሽኝ ይሄ ህጻናቶች ተደፍረዋል እንደዚህ ሆኗል የሚለው ነገር በእኛ ሰራዊት ላይ ጭምር ፈጽሞት የሄደው በርካታ ነገር አለ። እሱ አመሳስሎ ዩኒፎርም አልብሶ ያሰማራቸው የጥፋት ኃይሎች ደግሞ በየመንደሩ እየገቡ በመከላከያ ሰራዊት ስም በርካታ ወንጀሎች እየፈጸሙ ነው ያለው። አንድም ሁለትም ሶስትም ሰራዊት የተሳሳተ ካለ እኛ ይኸውልሽ ሩል ኦፍ ኢንጌጅመንት አውጥተን ያንን በኪሱ ይዞ በዛ መሰረት የሚሄድ ዲሲፕሊን ሰራዊት ነው ያለን። ግለሰቦች እንኳ በሆነ መንገድ ቢሳሳቱ አንቆ ይዞ ለህግ የሚያቀርብ ተቋም ነው የእኛ ተቋም። እና ይሄ እነሱ አሁን እንደ ዲስኩር እንደዚህ ሆኗል፣ ይሄ ተዘርፏል። ታዲያ እነሱ ማይካድራ ላይ የጨፈጨፉት የሰው ህይወት የድመት ነብስ ነው እንዴ? በጅምላ የጨፈጨፉት በየአካባቢ የገደሏቸው ያሰሯቸው እሱን ሲጠብቁ የነበረው የሰራዊት አባል ሴት የሰራዊት አባላትን ጡት ሳይቀር የቆረጡ ኢሰብአዊ ድርጊት የፈጸመ ይሄ ኃይል ለምን ድርጊት የማይነገረው? እንደውም ይሄ ሰራዊት በጣም ዲሲፕሊንድ ነው። ከተፈጸመበት ግፍ እና ጭካኔ አንጻር አንድም የበቀል እርምጃ የወሰደ ሰራዊት አይደለም። ከትላንት ወዲያ መብራት ተቆርጧል። ታጣቂ በአንድ ታጣቂ ተመቶ አውድመዋል። በአንድ በሁለት በሶስት በግለሰብ የሚፈጸም ነው። ይችን የዘገበ አንድም ሚዲያ የለም። ይህን ያደረገው የጁንታው ቅጥረኛ ነው። መብራት ስለ መጥፋቱ እንጂ የሚዘግቡት ለህዝብ የማያስብ ኃይል እኔ ከሞትኩ ሰርዶ አይብቀል የሚለው የእንስሳዋን መፈክር ይዞ የሚሰራ ኃይል እያወደመ ያለ መሆኑ፣ ይሄ ደግሞ የትግራይ ህዝብ ጠላት መሆኑን የሚዘግቡ ሚዲያዎች የሉም። እና ከዚህ አንጻር በእርግጠኝነት መናቻለው ጦርነት ብቻ ሳይሆን ውጊያም የለም። ትንንሽ ግጭቶች በየጫካው በወየ ወንዙ ጋር ሊኖሩ ይችላሉ። በሶስት ሰው በአራት ሰው ሆነው እንትን የሚያደርጉት እነሱ ደግሞ በአግባቡ እየተመቱ እየተያዙ ለህግ እየቀረቡ ያለበት ሁኔታ ነው ያለው።
እንግዲህ የሴቶችን እና የህጻናቶችን መደፈር በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርትም አለ፣ አምነስቲ ኢንተርናሽናልም ያወጣው አለ፣ የተለያዩ ተቋማትም ያወጧቸው አሉ። ለምሳሌ የሰብአዊ መብት ኮሚሽን በአራት ሆስፒታሎች 108 ሴቶችን መቅሶ ባወጣው ሪፖርትም ይፋ አድርጓል። እና በዛ ላይ የሚጠቀሰው በተለይ የኤርትራ ወታደሮች ሰብአዊ መብት ጥሰቱ ለመፈጸሙ መባባስ ዋነኛ ምክንያት እንደሆኑ፣ ዘረፋም ያለው መደፈሩም እንደዛ ያለው ነገር አመላክተዋል። ወደ ኤርትራ ወታደሮች የሚያመላክት ነገር አለ። የኢትዮጵያ መንግስት ደግሞ እስካሁን በዚህ ጉዳይ ላይ ግልጽ የሆነ የኤርትራ መንግስት በተመለከተ የሰጠው ነገር የለም፣ የተለያዩ አይነት የወጡ መረጃዎች ካልሆኑ በስተቀር። እና እንደ እርስዎን ካገኘሁት አይቀር እስቲ በዚህ ጉዳይ ላይ ግልጽ የሆነ መረጃ ይስጡን። የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ኢትዮጵያውያን ላይ የመብት ጥሰት እየፈጸሙ ስለመሆኑ ምንድን ነው ያላችሁ መረጃ?
እንዳልኩሽ እኛ ህግ በማስከበር ዘመቻ ላይ ነን። ሀገርን ሉዓላዊነት አደጋ ላይ የሚጥል ክህደት ነው። ይሄንን ያደረገውን ጁንታውን ኃይል ለይቶ በመምታት ከፍተኛ ስራዎች እየሰራን ያለ ነው። ሌላው የኢትዮጵያ መከላከያ ሰራዊት እና የኤርትራን መከላከያ ዩኒፎርም ቀድሞ አዘጋጅቶ መቀሌ ዙሪያ ላይ ጄኖሳይድ ለመፈጸምም ተዘጋጅቶ እንደነበረ የነበረንን መረጃ መነሻ አድርገን ገና ሰራዊታችን መቀሌ ሳይገባ ገልጸነዋል። እነዛ ምልክቶችም ታይተዋል። ስለዚህ የሰብአዊ መብት ይህንን በፋክት ላይ ተመስርቶ ካቀረበው ህጋዊ የሆነ በአግባቡ መልስ ይሰጥበታል። እኛ ግን እንደ ተቋም የምናውቀው ጁንታውን ጥቃት የፈጸመው በእኛ ላይ ነው። ጁንታውን አከርካሪውን የሰበር ነው እኛንን አሁንም እያሳደድን ከገባበት ጫካ ግለሰቦችን እያያዘ ለህግ እያቀረበ ያለው የፌድሪ መከላከያ ሰራዊት ነው። መጀመሪያውኑ ይህን ሰራዊት እንሰብራለን አንችለውም። አሁን እሱ ብቻ እኮ አይደለም የሶማሌ መከላከያ ሰራዊትም እኮ ገብቷል ብለው ተናግረዋል። ያላሉት ነገር እኮ የለም። ስለዚህ ይሄ እነሱ ለሽፋን የሚጠቀሙት እንጂ የኢትዮጵያ መከላከያ ሰራዊት ይህን የጁንታ ኃይል መምታት የሚያስችል ብቃትም ነበረው። ግድ ድንገተኝነት ተጠቅመው እነሱ ጥቃቱን ጀምረውታል። በአጭር ጊዜ ደግሞ ያን ኃይል አከርካሪውን ሰብሮ ነው። ሶስት አራት ጊዜ እንማረካቸዋለን አለ። የተማረኩት እነሱ ናቸው። እንገላቸዋለን አለ። መሞት የጀመሩት እነሱ ናቸው። እግራቸውን እንሰብራለን ይበታተነዋል አሉ። የተበታተኑት እነሱ ናቸው። ስለዚህ ሌላ ምክንያት መፍጠር ስለነበረባቸው ይህን ምክንያት ፈጥረዋል። አሁን እርግጠኛ ሆኜ የምነግርሽ ትግራይ ውስጥ ያለው የህግ ማስከበር ስራ እየሰራ ያለው የኢፌዴሪ መከላከያ ሰራዊት ነው። ትግራይ ደግሞ በብዙ ረጅም ቦርደር ላይ ከኤርትራ ትዋሰናለች፣ ከሱዳን ትዋሰናለች። ወሰን አካባቢ ላይ የሚፈጠሩ ነገሮች ይኑሩ አይኑሩ እኛ አጀንዳችን ይህን ጁንታውን ኃይል ፈልጎ አድኖ የመምጣት ላይ ነው። በቀደም ጌታቸው ረዳ የገለጸውን ሰምተሽዋል። ውጊያው የሚመራው በኤርትራ ጀኔራሎች ነው በምናምን በኤርትራ ጀኔራሎች ከሆነ ሲመራ የነበረው እና አሁን ታደሰን ገደል ነባጫ ደረሌድ ማረክን እያሉ ሲደሰኩሩ የነበሩት ከየት አምጥተው አድዋ ላይ ሲታዩ የነበረው እነ ጀራባ ውጊያ ሲመሩ ነው። በራያ ግንባር ሲታዩ የነበረው እነ ጃልባጫ ውጊያ ሲመሩ ነው። በዛላምበሳ ግንባር ሲታዩ የነበረው እነ በላይ እነ ጌታቸው ጉድና ውጊያ ሲመሩ ነው። መጀመሪያ እንቻልም እኛ የጦርነት ሊቅ ነን እያሉ ቆዩ። አከርካሪያቸው ሲሰበር ደግሞ ወደ ለማማኘት ጀመሩ። ስለዚህ ይሄ የተለመደው ቅጥፈታቸው መሆኑን ማየት ነው። ሌላው ነገር ሰብአዊ መብትና አምነስት ማንሳት ካለባቸው እንደኛ እንደ ተቋም ማይካድራ ላይ ሄደው ቢያጣሩ መቀሌ አካባቢ ላይ ከአስር ሺህ በላይ እስረኛ ፈተው ለቀው ወንጀለኛ ዝርፊያ እንዲፈጸም ያደረጉትን ቢያጣሩ የተዘረፈ የመንግስት ንብረት አለ። በጁንታው ገንዘብ ወርቅ ዘርፈው ወደ ጫካ ሄደዋል። መድኃኒትን ዘርፈው ታካሚዎች እንዳይድኑ አድርገዋል። ይህን ጭምር በማጣራት ከዛ በኋላ ህጋዊ መሰረት ይዞ መቅረብ ቢችል ደስ ይለናል። ከዛ ውጭ ግን አሁንም እኛ አገርን በማዳን ዘመቻ ላይ ነው ያለ ነው። በተጨባጭም ህይወት እየከፈልን አገር እየታደግን ነው ያለ ነው። አንዳንድ ቦታ ላይ እነሱ ሲፈጽሙት በነበረው ተኩስም በርካታ ጉዳት ደርሶ እያለ አዙረው የእኛ ኃይል እንደፈጸመ አድርገው የሚያወሩበት ሁኔታ ስላለ ይሄ ፍጹም ተቀባይነት የሌለው መሆኑን ነው ልነግርሽ።
በሀገር ውስጥ መገናኛ ብዙሀን በቴሌቪዥን እነዚህ ነገሮች አይተናቸዋል። ከመከላከያ ውስጥ ያሉት ወታደሮች የደረሰውን ነገር ሲናገሩ በእናንተ በኩል የደረሰው ጉዳት ምን ያህል ነው? ለምሳሌ ምን ያህል ወታደር ነው የተጎዳው? ምን ያህል ሰው ነው የሞተው? ምን ያህል ንብረት ነው የጠፋው? እሱ ይታወቃል?
ይታወቃል፣ ግን ይህን ያክል ነው ብዬ ልነግርሽ አልችልም። የተቋማችን የራሱ የሆነ ዲስፕሊን አለው እንደ ሚሊተሪ ማለት ነው። ይታወቃል፣ ግን ከተገኘው ድል አንጻር ታየው እዚህ ግባ የሚባል አይደለም። ምክንያቱም ውጊያው በጥንቃቄ የተመራ ነው። መጀመሪያ አካባቢ ያደረሰው ጉዳት ካልሆነ ከዛ በኋላ ላይ በከፍተኛ ጥንቃቄ የሚሊተሪ ሳይንሱንም አርቱንም በተካኑ ጀኔራሎች ስለሆነ የተመራ ውጊያው ለብዙ አመት ውጊያን የመሩ በታዋቂ ወታደራዊ ኮሌጆች በሰለጠኑ አካዳሚካሊ በበሰሉ ጀኔራሎች የተመራ ውጊያ ስለሆነ በከፍተኛ ደረጃ ድል አምጥተናል። በጣም በአነስተኛ ኪሳራ በአጭር ጊዜ ትልቅ ድል የመጣበት ውጊያ ነው ያለው። ምክንያቱም እንግዲህ እነሱ እንደሚሉት የሀገሪቱን የመከላከያ ሰራዊት 70% ትጥቅ እና 50%ን ሰራዊት ይዘናል ነው ብለው የነበረው። ስለዚህ ከተለያየ አቅጣጫ በአጭር ጊዜ ሞባላይዝድ አድርገን እዛ ቦታ ላይ የውጊያ ቁመና በማየዝ በጥር ማጥቃት ከዛም ወደ ማጥቃት በመቀየር በአጭር ጊዜ ያንን ድል ማምጣት ተችሏል። ስለዚህ ይህ ተአምራዊ ነው። ይሄ ደግሞ በከፍተኛ ጥንቃቄ የተመራ ውጊያ እንደሆነ ማየት ነው። ያነሱ የሚሉት አይነት ኪሳራ ቢኖር ኖሮ በመሰረቱ መቀሌ መድረስ አይቻልም ነበር እና እውነታው በዚህ ደረጃ ቢታይ ጥሩ ነው። በሂደት ታይቶ ለሕዝባችን ይፋ መሆን ባለበት ጊዜ በተቋማችን ዲስፕሊን ይፋ ይሆናል። ይፋ የምናደርገው ግን እየመሩ ያሉትን ጀኔራሎች ገደልናቸው ያሉትንም ጭምር ሳይሆን ሪያሊቲውን መነሻ አድርገን የተከፈለው ዋጋ ከድሉ አንጻር ግን ይህን ያክል ትልቅ ነው ብሎ መንገር የሚቻል እንዳልሆነ መመለስ የሚቻል
እንግዲህ ጄኔራል ደጋግመው አንድ ነገር አንስተዋል። 10,000 የሚሆኑ እስረኞችን ፈተው ለቀዋል የሚል ነገር ከዚህ በፊትም በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ቃለ ምልልስ ባረግንላቸው ወቅት ይሄን ነገር ጠቅሰውታል። እስቲ ያብራሩልን ከምን ያህል እስር ቤቶች እና መቼ ነው እነዚህ እስረኞች የተለቀቁት?
እንግዲህ ይሄ ኃይል ይኸውልሽ የትግራይን አዛውንቶች የቲፒኤልኤፍ የማለሊትን እህት ያልተቀበሉ አባቶችን ፊውዳል እያለ እያሰረ እየገደለ የት እንዳደረጋቸው በማይታወቅ መልኩ እያጠፋና ራሱንም ጭምር ቻለንጅ የሚያደርጉትን እየበላ የመጣ ድርጅት መሆኑ እነሱ ጋር የነበሩ ነባር ታጋዮች በግልጽ አሁን የእነሱን አስተሳሰብ የማይጋሩት በተለያየ ጊዜ በሚዲያ እየገለጹት መጥተዋል። ስለዚህ የመግደል የማሰቃየት እና ኢሰብአዊ ድርጊት የመፈጸም ስለዚህ በየዞኖቹ ከፍተኛ እስር ቤቶች ነበሯቸው። ከራያ አካባቢ እንኳ ምን ያክል እስረኛ እንደነበረና ከዛ ወዴት እንደወሰዷቸው ስንቶቹን እንደፈቱ ያው በሚዲያ እስረኛ የነበረው ልጅ ሲገልጸው ሰምቻ። ስለዚህ በየዞኑ ነበሯቸው እስር ቤቶች የተመረጡ በኮንክሪት ውስጥ አንደርግራውንድ ደግሞ በማዕከል አካባቢ መቀሌ ዙሪያ ላይ ነበራቸው። ከነዚህ ሁሉ ሲሄዱ ሁሉንም መጨረሻ ላይ ፈተው ለቀው የሚፈልጓቸው ብቻ ፒክ አድርገው የሄድበት ሁኔታ ነው ያለው።
ስለዚህ እነዚህ እስረኞች አሁን የት እንዳሉ ይታወቃል?
አሁን ዋናው ስራ እኛ ወንጀለኞችን አድነው የመያዝ ነው። ከፖሊስ ጋር ሆነን ሌላ መደበኛ ፖሊስ እየተቋቋመ ነው። ስለዚህ እዚህ ወደ መደበኛ ወንጀል እነዚህ ከእስር ቤት ያመለጡ የሚኖር ቀጣ የሚመለከተው አካል አቅዶ የሚሰራበት ሁኔታ ነው የሚኖረው። በየቦታው ተበትነው ገብተው ግን የዝርፊያ ስራ ሲሰሩ የነበሩ መሆኑ ምንም ህዝቡም ራሱ ሲናገር የነበረው ግልጽ የሆነ መረጃ ነው።
እንግዲህ ሌላው ከዚህ ከተካሄደው ጦርነት ወይም ውጊያ በኋላ በተለይ በመላ ዓለም የሚገኙ የትግራይ ተወላጆች በፊት ህወሓትንም የሚቃወሙ ጭምር በትግራይ የሰብአዊ መብት በመድረሱ ምክንያት ተቃውሟቸውን ሲያሰሙ እየተሰማ ነው እና በጣም በማህበረሰቡ መካከል ውጥረት የሚመስል ነገር እየተፈጠረ ይመስላል። ስለዚህ የትግራይን ሁኔታ ወደ ነበረበት መልሶ የተቸገሩ ወይም ደግሞ በአሁን ሰዓት እንግዲህ 2.5 ሚሊዮን ሰዎች የሰብአዊ እርዳታ አቅርቦት እንደሚፈልጉ ተገልጿል እና እነዚህም ሰዎች የሰብአዊ እርዳታውን አግኝተው ካሁን በኋላ ደግሞ በየትኛው መልኩ የሚፈጸሙ የመብት ጥሰቶች እንዳይፈጸሙባቸው ምንድን ነው በእናንተ በኩል የሚደረገው?
እኛ አይደለም አሁን ጁንታው ተደምሶ እያለ የህግ ማስከበር ዘመቻው ሲጀመር ሩል ኦፍ ኢንጌጅመንት የግጭት አፈታት ሜካኒዝም እና ሚሽናችን ምን መሆን አለበት ዋናው ታርጌታችን ጁንታው እንደሆነ ከህዝብ ነጥሎ ያን ኃይል ብቻ በመምታት በመያዝ በመማረክ ወደ ህግ በማቅረብ ህግ የማስከበር ስራውን መስራት እንዳለበት ሰራዊቱ በግልጽ ግዳጅ ተሰጥቶት ነው ወደ ስራ የገባው። ይሄን በማድረጉ ለምሳሌ ጁንታው እንደ አንድ ስልት ይጠቀም የነበረው የእምነት ተቋማትን ለምሳሌ የዲኤም ተኩስ ወረድ አድርጎታል። የመሳሪያ አስቶር አድርጓል። ህዝባዊ ተቋማት ትምህርት ቤቶች ውስጥ ሳይቀር በራያ አካባቢ የታንኮች የመድፎች ቅንቡላ መሳሪያ መጋዘን አድርጎታል። በትልልቅ ከተሞች ላይ ኮማንድ ፖስት አቋቁሟል። ከአመራሮቹ ጀምሮ ጀቶቻችን ያ ታርጌት ወስደው ሄደው እንኳን ሲያው ህዝባዊ ተቋማት ላይ ግን ደግሞ የጁንታው አመራሮች አሉ መሆኑን የጫኑትን ቦምብ ይዘው ተመልሰው ላንድ ያደረጉበት ሁኔታ ነው ያለው። እስከዚህ ደረጃ ሪስኩን እየወሰደ ይሰራ የነበረ ሰራዊት ነው። በራያ አካባቢ ላይ ሲተኮሱበት የነበረው ቤተክርስቲያን በርካታ የቢኤም ቅንቡላና ራሱ ቢኤሙ ሲማረክ ቤተክርስቲያኑን በማቃጠል በመምታት አረም በሌላ አቅጣጫ ላይ በመምታት ያንን ከቦ ዘግቶ በመያዝ መጨረሻ የኃይል ከዛ ሲወጣ ቀጥቅጦ የመያዝን ስትራቴጂ የተከተለ ኃይል ነው። እንደነሱ ቢሆን ትግራይም በአሁኑ አሁን በምታያት መልኩ የምትታይ አይደለችም የነበረችው ከመቀሌ ጀምሮ። ስራይታችን ግን በከፍተኛ ጥንቃቄ ብልህ በተሞላበት በከፍተኛ ብቃት ስለተመራ ያውጊያ እነሱ ከዛ ቦታ ላይ ወጥተው መያዝ የሚገባቸው እንዲያዙ ሌሎቹ ደግሞ እንዲመቱ ያደረገበት ሁኔታ ነው ያለው። አልኩሽ እኮ በጉዞ ላይ እያሉ ለምሳሌ በቴክኖሎጂ ተጠቅሞ ለመምታት የጦር መሳሪያ የጫኑ ወታደራዊ ተሽከርካሪዎችን ሳይሆን በባሶች ሲሄዱ እንኳን ሲቪሊያንስ ሊሆኑ ይችላሉ በሚል የታለፉ ታርጌቶች አሉ። እስከዚህ ደረጃ ሪስኪው ተወስዷል። ስለዚህ ይሄ ከፍተኛ ጥበብ ነው፣ በየትም ሀገር ታይቶ የማይታወቅ ነው። እኛ እንደዚህ እያደረግን እያለ እነሱ ግን ከኛ በዘረፉት ሚሳኤል ወደ ህዝብ ተቋማት ላይ ነው ሲተኩሱ የነበረው፣ የያዟቸውን ሰዎች ሲያርዱ ነው የነበረው። ስለዚህ ይሄ በእርግጠኝነት የሚያኮራ ምንም አይነት ህዝብ በማይጎዳበት ደረጃ ጦርነት ያክል ውጊያ ያክል ተካሂዶ በብልሃት የተፈጸመ ኦፕሬሽን መሆኑን ነው መግለጽ የሚቻለው።
ከአሁን በኋላ ያለውን ሁኔታ የማህበረሰቡን ወደ ቀደመበት ቦታ ለመመለስ የሚደረግ ነገር አለ ወይ የሚለውን አልመለሱልኝም። ለምሳሌ የእርዳታዎች?
አዎ እንግዲህ እኛ ሲሆን ወታደሮች ነን የተሰጠን ግዳጅ በዛ ቦታ ላይ ይሄ ወንጀለኞችን አድኖ ወደ ህግ የማቅረብ ከፌዴራል ፖሊስ ጋር ሆነ እየሰራን ያለ ነው። አንዳንድ የተቋማት ጥበቃዎች የማዕከላዊ መንግስትና እዛ ጊዜያዊ መስተዳድሩ የሚሰራቸው ህዝቡን የማደራጀት በምግብ በውሃ የህክምና የማድረስ የበጎ አድራጎት ስራዎች እንዳይደናቀፍ እነዛን በኮንቮይ ደረጃ እያጀቡ ወደ የቦታው በማድረስ ከፍተኛ ድጋፍ እየሰጠን ያለ ነው። መንግስትም በአጭር ጊዜ በርካታ ለውጦች አሳይቷል። አሁን ደግሞ ወደ እያንዳንዱ ገጠራማ ሪሞት ኤሪያም ጭምር ወርዶ ያ እርዳታ ህዝቦችን ከዛ ችግር ለመታደግ መንግስት በኮማንድ ፖስት እየሰራ ያለውን ስራ እኛም በሙያችን ከዛ ኃይል ጋር በጋራ ሆነን እየሰራን ያለ ነው። ይሄ ደግሞ በአጭር ጊዜ በሁሉም አካላት ተደራሽ መሆን የሚችልበት ዘመቻ ላይ ነው እየሰራን ያለ ነው። የኛን ተሽከርካሪዎች ሳይቀር ለዚህ በጎ ስራ በማሰማራት የኛን ሐኪሞች ሳይቀር በአካባቢያቸው ሕክምና እንዲሰጡ በማድረግ ሰራዊቱ በጀርባው ካዘላት ስንቅ ላይ አካፍሎ ለህብረተሰቡ እያጎረሰ ውሃ ለጠማው ውሃ እየሰጠ እየሰራ እና ህዝባዊ ወገንተኝነቱን በተጨባጭ በተግባር እዛ እያረጋገጠ ያለበት ሁኔታ ነው ያለው።
ሌላ የሚነሳው ነገር ባት ይሄንን ለምን ለጋዜጠኞች አያሳዩም? ለምን ጋዜጠኞች ወደ ቦታው ተጉዘው ይሄንን እንዲያዩ አያደርጉም በሚል በጣም ተደጋግሞ ሲነሳ አያለሁ አንባለሁ። በጣም በታወቁ ትልልቅ ዓለም አቀፍ የዜና ተቋማትም ጭምር ይሄ ነገር ይነሳል። ጦርነት ባይኖር ኖሮ ይሄን ያደርጉ ነበር በሚል ወቀሳ ሲሰነዘር አሉ።
ኢቭን በውጊያ ውስጥ እያለን እንኳ ዚዮን እስከ ማይካድራና ሆመራና አዲጎሹ ድረስ እኮ ሄደዋል። የውጭ ሚዲያዎች ራያ ግንባር ላይ ውጊያ ላይ እያሉ ወደ መሆኒን አልፎ እየተዋጉ እያለ ሄደው እኮ ዘግበዋል። ስለዚህ አሁንም እነዚህ ሁኔታዎች እየተመቻቹ ነው። አንድ ነገር ግን ጦርነት እና ውጊያ ብቻ አይደለም ሰላማዊ እንቅስቃሴን የሚያደናቅፈው። እዚህም እዛም የተደበቁ ግለሰቦች አድፍጠው ለፖለቲካ ፍጆታ እነዛን ኃይሎች ታርጌት አድርገው የሚንቀሳቀሱ ከሆነ በእርግጠኝነት